Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የክልልና የፓርላማ ምርጫ በሚደረግበት ቀን በአራት ይመስለኛል ዞኖች እና አንድ ልዩ ወረዳ ዳውሮ፣ ኮንታ፣ ቤንች ሸኮ እና ሸካ ዞን እና ምዕራብ ኦሞ የሚባሉት በአንድ ላይ ሆነው ደቡብ ምዕራብ ኢትዮጵያ የሚባል ክልል ማቋቋም እንፈልጋለን በሚል ፌዴሬሽን ምክር ቤት አቅርበው ፌዴሬሽን ምክር ቤት የህዝብ ውሳኔ እንድናደርግና የህዝቡን ፍላጎት እንድንለካ በአቀረበው ጥያቄ መሰረት የዛን ዕለት በነዛ ቦታዎች ላይ ተጨማሪ አንድ ምርጫ ወይም ህዝብ ውሳኔ እናደርጋለን ማለት ነው።
የምርጫ ቦርድ ሊቀመንበር ወይዘሪት ብርቱካን ሚደቅሳን ድምጽ ነው የሰማችሁት። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ዛሬ እለቱ እንደ አውሮፓውያን የቀን አቆጣጠር ታህሳስ 25 2020 ዓመተ ምህረት የአውሮፓውያን ገና በዓለም ዙሪያ እየተከበረ ነው። በዓሉን ለምታከብሩ በተለያዩ ሀገሮች ለምትገኙ አድማጮቻችንም እንኳን አደረሳችሁ እንላለን። የዘንድሮ የገና በዓል ታዲያ የኮሮና ቫይረስ ዓለም አቀፍ ወረርሽኝ በከሰተው ሁኔታ ሳቢያ ከወትሮው በእጅጉ ለየት ባለ ድባብ ውስጥ ነው እየተከበረ ያለው። በጣት የሚቆጠሩ ቀናት ብቻ በቀሩት ተሰናባቹ 2020 ከተከወኑ አበይት ጉዳዮችም ዋና ዋናዎቹን መለስ ብለን እንፈትሻለን። በመተከል ዞን ቡለን ወረዳ በኩጅ ቀበሌ በጸረ ሰላም ኃይሎች በተከፈተ ጥቃት ከቤት ንብረታቸው ተፈናቅለው ለሚገኙ ዜጎች አስቸኳይ የምግብና የመጠለያ ድጋፍ ጥሪ ቀረበ። በተያያዘ ዜና በመተከል ዞን ድባጤ ወረዳ ሲረን ቀበሌ ዛሬ የጉሙዝ ታጣቂዎች በንጹሃን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ አስታውቋል። የሁለቱንም ዝርዝሮች በእለቱ አብይ ርዕስ እንመለከታለን። ሁለት ከፍተኛ የቀድሞ የደርግ ባለስልጣናት በአመክሮ እንዲለቀቁ የተወሰነው በአገሪቱ ህጎችና በዳኞች የተሰጠው ትርጓሜ መሰረት መሆኑን የኢትዮጵያ ጠቅላይ አቃቤ ህግ አስታወቀ። የዚህንም ዝርዝር ይዘናል። ሙሉ ዘገባው ዜናውን ተከትሎ በመጽሔቱ ክፍለ ጊዜ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ አርብ ታህሳስ 16 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታዬ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የእለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ሰላም ጤና ይስጥልኝ፣ እንደምናመሻችሁ። የዛሬውን የገና ክርስማስ በዓል እያከበራችሁ ላላችሁ አድማጮቻችን እንኳን አደረሳችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ከሮማ ርዕሰ ሊቃነ ጳጳሳት ፍራንሲስ የገና በዓል መልእክት ዜናውን ጀምራለሁ። የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳቱ ፍራንሲስ የዓለም ሀገሮች የኮቪድ-19 ክትባትን ለሌሎችም እንዲያካፍሉ በዛሬው የገና በዓል መልእክታቸው ተማጽነዋል። ድንበር የማይለይ ዓለም አቀፍ ወረርሽኝ ባለበት በአሁኑ ወቅት የብሔርተኝነት ግንብ ሊገነባ አይገባም ያሉት ርዕሰ ሊቃነ ጳጳሳቱ ሁሉም ሰው አስፈላጊውን ሕክምናና ክትባቱንም ማግኘት እንዲችል ዓለም አቀፍ ትብብር እንዲደረግ ተማጽኖ አቅርበዋል። ከሮማ የአሜሪካ ድምጿ ሳቢና ካስቴል ፍራንኮ ያጠናቀረችውን ሪፖርት አዳነች ፍሳዬ ታቀርበዋለች። ርዕሰ ሊቃነ ጳጳሳት ፍራንሲስ የገና በዓል ቅዳሴን ያሰሙ የነበረው በቅዱስ ጴጥሮስ ባሲሊካ ሰገነት ላይ ነበር። አሁን ግን በኮቪድ-19 ቫይረስ መዛመት ስጋት ምክንያት ለዓለም የገና በዓል መልእክት ያስተላለፉት ቤተክርስቲያን ውስጥ ሆነው ነው። በዓለም አቀፉ ወረርሽኝ ምክንያት የጨለማና ትምምን አልባ በሆነበት በአሁኑ ወቅት የኮቪድ-19 ክትባት መድኃኒት መገኘትን የመሳሰሉ የብርሃን ተስፋዎች እየታዩ ናቸው ብለዋል። ነገር ግን እነዚህ መብራቶች እንዲያበሩና በመላ ዓለም ተስፋ እንዲያሰፍኑ ለሁሉም ተደራሽ እንዲሆኑ ማድረግ ያስፈልጋል ብለዋል። የዓለም ሀገሮች የክትባት መድኃኒቶቹ ለሁሉም በተለይም እጅግ ተጋላጭ ለሆኑትና በዓለም ላሉት ቀጠናዎች ሁሉ ተደራሽ መሆናቸውን እንዲያረጋግጡ ተማጽነዋል። ዝግ የሆኑ የብሔረተኝነት ስሜቶች እንደ አንድ የሰው ልጅ ቤተሰብ ሆነን ከመኖር ሊያግዱን አይገባም ብለዋል ርዕሰ ሊቃነ ጳጳሳቱ።
የግለኝነት ቫይረስ አሸንፎ ለሌሎች ስቃይ ደንታ እንዳይኖረን እንዲያደርግ መፍቀድ የለብንም ሲሉም አክለዋል። የዛሬው የርዕሰ ሊቃነ ጳጳሳቱ መልእክት በአብዛኛው በኮሮና ቫይረስ ላይ ያተኮረ ነበር። ሆኖም በዓለም ደረጃ ስላለው ስጋትም ማንሳታቸው አልቀረም።
Non possiamo lasciare che i nazionalismi chiusi.
ከባድ የኢኮኖሚ ሁኔታና የማህበረሰባዊ ሚዛን መዛባት በኮቪድ-19 ምክንያት እየተባባሰ በሄደበት በሆነ ወቅት እንደ እህትማማቾችና ወንድማማች መተያየት ይኖርብናል ሲሉ መክረዋል። ሊቃነ ጳጳሳቱ አያይዘውም በተለይም ተጋላጭ የሆኑትን ሰዎች የታመሙትንና ስራአጦችን መርዳት እንደሚያስፈልግ አስገንዝበዋል። ዓለም አቀፉ ወረርሽኝ ባስከተለው የኢኮኖሚ ድቀት ምክንያት የተቸገሩትን በቫይረሱ ምክንያት መንቀሳቀስ በታገደበት በሆነ ወቅት በቤት ውስጥ ጥቃት የሚሰቃዩ ሴቶችንም መርዳት ይዲላል በማለት የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ አስገንዝበዋል።
አዳነችን አመሰግናለሁ። ኬንያና ሶማሊያ በዚህ ሳምንት በኢጋድ ስብሰባ ላይ በመካከላቸው ያለውን አለመግባባት ለማርገብ ስምምነት ያደረጉ ቢሆንም አሁንም ድንበራቸው አካባቢ አለመረጋጋቱ እየታየ ነው። ባለፈው ሳምንት የሶማሊያ መንግስት ኬንያ በሀገሬ ውስጥ ጉዳይ ጣልቃ ገብታለች ብሎ የዲፕሎማሲ ግንኙነት ማቋረጡ ሲታወስ፣ ያን ተከትሎ የሶማሊያ መንግስት ድንበሩ አካባቢ ወታደሮች ማስፈሩ ውጥረቱን እንዳባባሰው ጠቅሶ ገልሞ ዳዊት ከናይሮቢ ተከታዩን ዘገባ አድርሶናል።
በሶማሊያና በኬንያ ድንበር አካባቢ የወታደራዊ ኃይል መስፈን መጀመሩ በሁለቱ ሀገሮች መካከል ያለው የዲፕሎማሲ ፍጥጫ ወደ ግጭት እንዳያመራ ስጋት ወስቷል። የሶማሊያ ማዕከላዊ መንግስት ወደ ድንበር ከተማ በለዳዎ ወታደሮችን ልኮ ያሰፈረ ሲሆን፣ በአንጻሩ ከኬንያ ጋር ጥሩ ወዳጅነት አለው የሚባለው ጁባላንድ አስተዳደርም ከመንደራ ከተማ በቅርብ ርቀት የራሱን ኃይሎችን አስፍሯል። የኬንያ መንደራ ግዛት አስተዳዳሪ መሐመድ ማልም ይሄ በዲፕሎማሲ ልዩነት የመጣው ጣጣ የአካባቢው ነዋሪዎችን ኑሮ ማናጋት የለበት ይላል።
We don't want a situation where these two forces fight and people's life are endangered.
እነኚህ ሁለቱ ኃይሎች በሚያደርጉት ፍልሚያ የራሳችን ህዝቦች እንዲጎዱ ማየት አንፈልግም። ባለፈው ሁለት ቀናት በኬንያና በሶማሊያ መካከል ያለው ግንኙነት አሳሳቢ ነበር። ያ ደግሞ የማንዴራ ነዋሪዎችን አደገኛ ሁኔታ ውስጥ የሚጥል መሆን የለበትም። ስለዚህ ሀገራቱ መፍታት አለባቸው ብለዋል አስተዳዳሪው። የጁባላንድ ሀገር ውስጥ ጉዳይ ኃላፊ አብዱራሺድ ጃናን ታማኝ ኃይሎች በማንዴራ አካባቢ ለወራት ሲንቀሳቀሱ እንደነበር ተገልጿል። እነኛ ኃይሎች ባለፈው በበለዳዎ ባደረሱት ጥቃት ከ10 ሰዎች በላይም ህይወታቸውን አጥተዋል። ይህን ተከትሎም ባለፈው ማክሰኞ የማንዴራ ነዋሪዎች በአካባቢው እየተደረገ ያለው ኔታ ሰላም ስለነሳቸው ጥቃቱን በጽኑ አውግዘውታል። የ50 አመቱ የማንዴራ ነዋሪ ጀማ ወርሳሜ ለቪኦኤ ሲናገር በዚህ በማንዴራ የሚኖሩ ሰዎች አሁን ለጦርነት ስንል ከቤታችን የምንፈናቀልበት ጊዜ አይደለም ሲል ተናግሯል። አክሎም ሶስቱ አካላት ለልዩነታቸው መፍትሄ ፈልገው በሰላም የምንኖርበት መንገድ ያቅኑ ሲልም ጠይቋል። ባለፈው ሳምንት ነበር ሶማሊያ ኬንያን በውስጥ አገር ጉዳይ ጣልቃ ገብነት ከሳ ከኬንያ ጋር ያላትን የዲፕሎማሲ ግንኙነት በሙሉ ያቋረጠችው። የአፍሪካ አደጋ መከላከል ማዕከል ኃላፊ ጆርጅ ሙሰሚሊ በሁለቱ አገሮች መካከለ የሚከሰቱ ጥረት ለአካባቢው ሰላም ስጋት ነው ሲል ገልጿል። የጁባላንድ አስተዳደር የሶማሊያ ማዕከላዊ መንግስት በገዶ አካባቢ ያሰፈረውን ጦር እንዲያስወጣ የጠየቀ ሲሆን የፋርማጆ መንግስት ግን ጥያቄውን ውድቅ አድርጎታል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ሆን ለዘገባው አመሰግናለሁ። ሱዳን ከሰላ ክፍለ ሀገር ውስጥ 7 ተቃዋሚ ሰልፈኞችን የገደሉት የጸጥታ አባላት ድርጊቱ ከሁለት ወራት በፊት ተፈጽሞ ሳለ እስካሁን በተጠያቂነት አልተያዙም ሲል Human Rights Watch ባቀረበው ዘገባ አመለከተ። በሰብአዊ መብት ድርጅቱ የአፍሪካ ክፍል ረዳት ተመራማሪው መሐመድ ኦስማን በሀገሪቱ የሚፈጸመው ጥሰት እንዳይባባስ የሽግግሩ መንግስት የሰብአዊ መብት ረጋጮችን በሙሉ ለፍርድ ማቅረብ አለበት ብለዋል። 7 ተቃዋሚ ሰልፈኞች የተገደሉበት የጥቅምት አጋማሹ ጥቃት የደረሰበት የተቃውሞ እንቅስቃሴ የተነሳው ጠቅላይ ሚኒስትሩ አብደላ ሐምዶክ ከበኒ አምር ብሔረሰብ ተወላጅ የሆኑት የከሰላ ክፍለ ሀገር አገረገዥን ሊያነሷቸው መወሰናቸውን ተከትሎ ነው። ግድያው ከተፈጸመ ከ5 ቀናት በኋላ ጠቅላይ አቃቢ ሕጉ ምርመራ ይከፍቱበታል ብለው የማስታወቂያ ሚኒስትሩ አስታውቀው ነበር። በሌላ የሱዳን ዜና ህዝበ ክርስቲያኑ የዛሬውን የፈረንጆች የገና በዓል ክርስማስን በዓል ሲያከብር ኮሮና ቫይረስ እንዳይዛመት ለመከላከል የሀገሪቱ መንግስትና የዓለም የጤና ድርጅት ያወጧቸውን መመሪያዎች በደንብ እንዲያከብር የሀገሪቱ የአብያተ ክርስቲያናት መሪዎች ተማጽኗቸውን አቅርበዋል። አንዳንዶች አብያተ ክርስቲያን በየዓመቱ የሚደረገውን የገና በዓል የሌሊት ቅዳሴና ጸሎት ስነ ስርዓት ሰርዘዋል። በካርቱም ያለው ኢየሱስ ክርስቶስ ቤተክርስቲያን ቄስ ሺማልኩዋ አስቀድመው መናኑ የገናን ዋዜማ ሌሊት ወደ ቤተክርስቲያን አትምጡ፣ አርብ ጧት ቅዳሴ ይኖረናል ሲሉ አስተውቀዋል። የሌላም ቤተክርስቲያን አባት አንድም ቤተክርስቲያን የመንግስት ደንብን መጣስ የለበትም ሲሉ አሳስበዋል። ሱዳን ውስጥ እስካሁን ከ20,000 በላይ ሰዎች በኮሮና ቫይረስ ተይዘዋል። 1,500 ሞተዋል። ከሞቱት መካከል 15ቱ ሐኪሞች እንደሆኑ ተገልጿል። ብሩንዲ ውስጥ የመብት ቡድኖች መሰረተ ቢስ ባሉት ክስ ለአንድ አመት በእስር ላይ የቆዩ 4 ጋዜጠኞች ፕሬዝዳንታዊ ምህረት ተሰጥቷቸው መለቀቃቸውን AFP ዘገበ። አገሪቱ እንቀሳቀስ የነበረው የመጨረሻው ነጻ የመገናኛ አውታር አባላት የሆኑት ጋዜጠኞች የተያዙት ባለፈው አመት ጥቅምት ወር ውስጥ ከኮንጎ ዲሞክራሲያዊ ሪፐብሊክ የተነሳ ሰርጎ ገብ ታጣቂ እንቅስቃሴን በተመለከተ ዘገባ ለማቅረብ ድንበሩ ላይ ወደምትገኝ ቡባንዛ የምትባል ክፍለ ግዛት በተገኙበት ወቅት ነው። 4ቱ ጋዜጠኞች የሀገር ጸጥታ በማደፍረስ ወንጀል ክስ የሁለት አመት ተኩል እስራት ተፈርዶባቸው የነበረ ሲሆን የሀገሪቱ ፕሬዝዳንት ረቡዕ ዕለት በምህረት እንዲለቀቁ ከፈረሙላቸው በኋላ ተፈተዋል። ሚዲያ ተቋማቸው መስራች በሰጡት ቃል አሁንም ደግሜ እናገራለሁ፣ ስራቸውን ሰሩ እንጂ እነዚህ ጋዜጠኞች አንድም ጥፋት አልፈጸሙም ብለዋል። የነሱ መፈታት በቡሩንዲ አዲስ የሚዲያ ነጻነት ምዕራፍ ይከፍታል ብለው ምኞታቸውን ገልጸዋል መስራቹ። የአውሮፓ ህብረት የቡሩንዲ አምባሳደርም የጋዜጠኞቹ መፈታት እፎይታ ሰጥቶናል ብለዋል። ግሩም የአዲስ አመት ምዕራፍ ጅማሮ ምልክትም ነው ሲሉ በትዊተር ገጻቸው ላይ አስፍረዋል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር ከ2015 ያነሳ በቡሩንዲ ላይ እቀባዎችን ጥሎባት መቆየቱ ይታወሳል። በቅርቡ ግን ግንኙነታቸው ሻል እያለ መጥቷል። 4ቱ ጋዜጠኞች እንዲለቀቁ ባለፈው ጥቅምት ወር 65 የሰብአዊ መብት ድርጅቶች ባወጡት የጋራ መግለጫ ጠይቀው እንደነበረ የሚታወስ ነው። በሌላ የአፍሪካ ዜና በዚህ የአውሮፓውያን አመት ውስጥ በጂሃዳውያን ተጠልፈው የነበሩትና በ2022 በሚካሄደው ምርጫ ጠንካራ ተፎካካሪ ይሆናሉ ተብለው ይተበቁ የነበሩት የማሊ ተቃዋሚ መሪ ሱማሊያ ሲሴ አረፉ። የ71 አመቱ ሲሴ ፓሪስ ውስጥ ህይወታቸው እንዳለፈና በኮቪድ-19 ምክንያት ሆስፒታል እንደነበሩ ቤተሰባቸው አስታውቋል። የህልፈታቸው ዜና ታዲያ በማሊ ፖለቲካ አዲስ ውጥንቅጥ ፈጥሯል ተብሏል። በቀደሙ 3 ፕሬዝዳንታዊ ምርጫዎች ጠንካራ ተፎካካሪ የነበሩት ሲሴ በመጪው ምርጫ ጥሩ የማሸነፍ እድል ይኖራቸዋል ተብለው ይተበቁ ነበር። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኮሮና ቫይረስ ወረርሽኙ ምክንያት የበረታ ጉዳት ላይ ላሉ በሚሊዮኖች የሚቆጠሩ አሜሪካውያን የሚሰጠው ድጎማ $600 ወደ $2,000 ከፍ እንዲደረግ ያቀረቡትን ጥያቄ ለማጸደቅ በተወካዮች ምክር ቤት ዲሞክራት አባላት ያደረጉትን ሙከራ ሪፐብሊካኑ አባላት አደናቀፉባቸው። ተሰናባቹ ፕሬዝዳንት ማክሰኞ ማታ በሰጡት መግለጫ በሪፐብሊካን ፓርቲው አብዝቶ ተቃውሞ የቀረበበት ቢሆንም ለግለሰቦች የሚሰጠው $600 ወደ $2,000 ከፍ እንዲደረግ፣ ለባልና ሚስት ደግሞ $4,000 እንዲሰጥ መጠየቃቸው ይታወሳል። ትናንት ታዲያ በተወካዮች ምክር ቤት የዲሞክራቶች መሪው ስቴኒ ሆየር የፕሬዝዳንቱን ሐሳብ በምክር ቤቱ ሙሉ ድምጽ ለማሳለፍ ያደረጉትን ሙከራ ሪፐብሊካኖች መሪው ኬቪን መካርቲ አደናቅፈውባቸዋል። በመጨረሻም ሜክሲኮ ትናንትና የኮቪድ-19 ክትባት መርሃ ግብር ጀምራለች። በዚህም የመጀመሪያ የላቲን አሜሪካ ሀገር ሆናለች። የክትባት መርሃ ግብሩ መጀመር ከ120,000 በላይ ዜጎች በበሽታው ሳቢያ በሞቱባት ሀገር ለህዝቡ ተስፋ ፈንጥቋል። ትናንት ካዘዘችው ከ10 ሚሊዮኑ የፋይዘር ባዮንቴክ ክትባት 10,000 የደረሳት ቺሌም በአስቸኳይ ክትባቱን መስጠት እንደምትጀምር አስታውቃለች። ኮስታሪካም እንዲሁ አረጋውያንን ለመከተብ እየተንቀሳቀሰች ሲሆን አርጀንቲና ስፑትኒክ ቪ የተባለው የሩሲያ ክትባት ወደ 300 ሺህ ነጠላ በልቃት እንደደረሳት ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ሰዓት ያለም ዜና ቆንጅታየና መሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ታህሳስ 16 2013 ዓመተ ምህረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ዛሬ እለቱ እንደ አውሮፓውያን ቀን አቆጣጠር ታህሳስ 25 2020 ዓመተ ምህረት ነው። የአውሮፓውያን ገና በዓለም ዙሪያ በመከበር ላይ ይገኛል። ባሉን ለምታከብሩ በተለያዩ ሀገሮች ለምትገኙ አድማጮቻችን በድጋሚ እንኳን አደረሳችሁ። የዘንድሮ የገና በዓል ታዲያ የኮሮና ቫይረስ ዓለም አቀፍ ወረርሽኝ በከሰተው የተለየ ሁኔታ ሳቢያ ከወትሮ በእጅጉ ለየት ባለ ድባብ ውስጥ ነው እየተከበረ ያለው። ቀደም ብዬ በመክፈቻው እንደጠቆምኩትም በጣት የሚቆጠሩ ቀናት ብቻ በቀሩት ተሰናባቹ 2020 ከደረሱ አበይት ጉዳዮች ዋና ዋናዎቹን መለስ ብለን እንፈትሻለን። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። አድማጮች ቀዳሚው ርዕሳችን ከአዲስ አበባ እንደረድናል። ግንቦት 28 2013 ዓመተ ምህረት የስድስተኛው ሀገራዊ ምርጫ ድምጽ የሚሰጥበት ቀን እንደሚሆን የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ረቂቅ የጊዜ ሰሌዳ ይፋ አደረገ። የደቡብ ምዕራብ ኢትዮጵያ ውሳኔ ህዝብም በዚሁ ቀን እንደሚከናወን ተገልጿል። ይህ የምርጫ ጊዜ ሰሌዳ ትግራይ ክልል እንደማይጨምርም ቦርዱ አክሎ ገልጧል። መለስካቸው አማሃ ተከታትሎታል።
የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከፖለቲካ ፓርቲዎች ጋር ባካሄደው ምክክር ላይ ባሰራጨው ሰነድ ዘንድሮ ለስድስተኛ ጊዜ በኢትዮጵያ የሚካሄደው ሀገር አቀፍ ምርጫ ህዝቡ ድምጽ የሚሰጠው ግንቦት 28 2013 ዓ.ም ተመረተ እንደሚሆን ባዘጋጀው ረቂቅ የጊዜ ሰሌዳ ላይ አመለከተ። ረቂቅ የጊዜ ሰሌዳው እንደሚያመለክተው ከዚህ በተለየ ሁኔታ የአዲስ አበባና የድሬዳዋ ከተማ አስተዳደሮች ምርጫ የሚካሄደው አንድ ሳምንት ዘግይቶ ሰኔ 5 2013 ዓ.ም ተመረተ እንደሚሆንም አስታውቋል። ቦርዱ በእነዚህ ሁለት የከተማ አስተዳደሮች የምርጫውን ዕለት ለማዘግየት የተገደደው በአፈጻጸም ረገድ ለተወካዮች ምክር ቤትና ለከተማ ምክር ቤቶች የሚደረገው ምርጫ አስቸጋሪ ሆኖ በመገኘቱ እንደሆነ አስረድቷል። ከዚህ በተረፈ ግንቦት 28 ለሀገር አቀፍ ምርጫው ድምጽ እየተሰጠ ደቡብ ምዕራብ ኢትዮጵያ በሚል ስያሜ ራሱን የቻለ ክልል ለማቋቋም የሚከናወን ውሳኔ ህዝብ እንደሚኖርም የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ አብራርተዋል።
ጠቅላላ ምርጫ የክልልና የፓርላማ ምርጫ በሚደረግበት ቀን በአራት ይመስለኛል ዞኖች እና አንድ ልዩ ወረዳ ስማቸውን ለመጥቀስ ያህል ዳውሮ፣ ኮንታ፣ ቤንች ሸኮ እና ሸካ ዞን እና ምዕራብ ኦሞ የሚባሉት በአንድ ላይ ሆነው ደቡብ ምዕራብ ኢትዮጵያ የሚባል ክልል ማቋቋም እንፈልጋለን በሚል ፌዴሬሽን ምክር ቤት አቅርበው ፌዴሬሽን ምክር ቤት የህዝብ ውሳኔ እንድናደርግና የህዝቡን ፍላጎት እንድንለካ በአቀረበው ጥያቄ መሰረት የዛን ሁለት በነዛ ቦታዎች ላይ ተጨማሪ አንድ ምርጫ ወይም ህዝብ ውሳኔ እናደርጋለን ማለት ነው። ይሄ አንድ የተለየ ፊቸሩ ነው።
ወይዘሪት ብርቱካን በዘንድሮ አገር አቀፍ ምርጫ የተለዩ ገጽታዎች ብለው ከዘረዘሯቸው እና ማብራሪያ ከሰጡባቸው ጉዳዮች አንዱ በትግራይ ክልል ስለሚከናወነው ምርጫ ነው። በዚህ ክልል በአሁኑ ጊዜ እየተካሄደ ነው ያሉትን የጊዜያዊ አስተዳደር መዋቅር መዘርጋት ስራና ከግጭት ወጥቶ እያገገመ የሚገኝ ክልል እንደሆነ አስታውሰዋል። የአስተዳደር መዋቅር በሚገባ ሳይዘረጋና አንጻራዊ በሆነ መልኩ ምርጫ ለማከናወን የሚያስችል ሁኔታ ሳይፈጠር የምርጫ ማካሄጃ መዋቅሮችን ለመዘርጋት እጅግ አስቸጋሪ እንደሆነም አስገንዝበዋል። ይሁንና ከግብረ ኃይሉ አበረታች መረጃዎች እየደረሷቸው መሆኑን የቦርዱ ሰብሳቢ ገልጸዋል። ስለሆነም የተለየ የምርጫ ጊዜ ሰሌዳ ለማዘጋጀት ቦርዱ እንደሚገደድ ጠቁሞ የሚከተለውን ብለዋል።
የምርጫ ቀኑ ላይ ትግራይ ከሁሉም ክልሎች ወደኋላ ይቀራል ማለት ላይሆን ይችላል። አይዲያሊም እንዳይሆን ነው የምንሰራው። ምንድን ነው በጣም ሰፊ የሚባል በአንጻራዊነት ብዙ ህዝብ አለው የሚባል ቦታ አይደለም። የብቻው የመራጮች ምዝገባን በፍጥነት ለማድረግ መሞከር እንችላለን። ከሌሎች ሂደቶች ጋር ኢንተግሬት ለማድረግ መሞከር እንችላለን እና የምርጫ ቀኑ ላይ ካቻፕ አድርጎ አንድ ላይ የሚመርጥበት ሁኔታ እንዲፈጠር መስራት እንችላለን ብለን እናምናለን። ስለዚህ ከዛ የተነሳ ኮንቲኒውስሊ ሁኔታዎችን አሰስ እያደረግን የምንቆይበት ሁኔታ ነው ያለው። አሁን ግን ባለንበት ደረጃ በዚህ ካሌንደር መሰረት የምርጫ ክልል ቢሮዎቻችንን ታህሳስ 16 ከጥር 16 እንከፍታለን ስንል የዛሬ ሳምንት ሄደን መቀሌ ላይ የምርጫ ክልል ቢሮ ለመክፈት እንሞክራለን ማለት አይደለም። ስለዚህ የትግራይ ጉዳይ ለጊዜው ሰስፔንድ ተደርጎ ይቆያል።
ቦርዱ ባሰራጨው ሰነድ እንደተመለከተውም በክልሉ የታወጀው የአስቸኳይ ጊዜ አዋጅ ለምርጫ በሚስማማ መልኩ መመቻቸቱ ሲረጋገጥ በክልሉ የሚደረገውን የምርጫ ጊዜ ሰሌዳ ቦርዱ የሚያሳውቅ ይሆናል ይላል። ቦርዱ በዘረጋው በዚህ የምክክር መድረክ ተፎካካሪ ፓርቲዎች በገዢው ፓርቲና በመንግስት ላይ ያላቸውን ቅሬታ አሰምተዋል። ከነዚህም አንዱ የኦሮሞ ፌዴራላዊ ኮንግረስ ተወካይ አቶ ጥሩነህ ገምታ ፓርቲያቸው አሁን እየተፈጸመበት ነው ከሚሉት አኳያ በምርጫው ለመሳተፍ እጅግ እንደሚቸገር አስረድተዋል።
ኦፌኮን በሚመለከት ላነሳ የሚፈልገው ነገር ብለው የኦፌኮ ጽህፈት ቤቶች ተዘግቷል። ፍርድ ቤት በነጻ የለቀቃቸው የኦፌኮ ጽህፈት ቤት ኃላፊዎች ፖሊሶችና ካቢኔዎችና ካድሬዎች አስሯቸው ነው ያሉት። አሁንም ቢሆን እባካችሁ እንዴት አድርገን ምርጫው ውስጥ እንሳተፍ? ምርጫው ሰላማዊ እንዲሆን፣ ተአማሚ እንዲሆን፣ ፍትሃዊ እንዲሆን ሁሉም እንዲያምንበት እንፈልጋለን ስለዚህ የኦፌኮ ጽህፈት ቤቶችና አባላት ታስረው ባሉበት ቦታ ምናልባት አባላት ታስረዋል በሚባልበት ጊዜ ስለ አቶ በቀለ ገርባ፣ ስለ አቶ ጃዋር መሐመድ፣ ስለ አቶ ደጀኔ ጣፋ ብቻ አይደለም እያነሳው ያለሁት። በወረዳና በዞን ደረጃ ያሉት የሚገኙት ቢሮዎቻችን ተዘግተዋል፣ አባሎቻችን ታስረዋል፣ ሌሎቹ ደግሞ አካባቢው ለቆ ሸሽተዋል። ስለዚህ እነዚህ ነገሮች እያሉ እንዴት አድርገን መጫው ላይ ለመሳተፍ ችግር ይገጥማናል እያልን ነውና ይህንን አቤቱታችን ብትሰሙልን ደስ ይለናል።
ለዚህና ለመሳሰሉት ቅሬታዎች ገዢውን ፓርቲ ብልጽግናን ወክለው በመድረኩ የተገኙት አቶ ዛዲግ አብርሃ የሰጡት ምላሽ በከፊል ይህን ነበረ።
የተለያዩ ስሞታዎች እየቀረቡ ነው፣ እናረጋግጠን። አንዳንዶቹ አንፋውንድድ ናቸው፣ የተጋነኑ ናቸው፣ በተለያየ መንገድ አረጋግጠናል። ግን አሁንም ጀኒውሊ አትፌት ባሉ እናያቸዋለን። እነዚህን እንትኖች ማጣጣር አንፈልግም። ማንም የፓርቲያችን አባል በምርጫ ቦርድ የወጣውን ስነ ምግባር ደንብ በፓርላማ የወጡት አዋጆችን ጥሶ ከተገኘ አብረን እናርማቸዋለን። አቅም ገድቦን ካልሆነ በስተቀረ በፍላጎት ጦት ምክንያት የማናርመው ስህተት ሊኖር አይችልም። 100% ማረጋገጥ እንፈልጋለን። እድልም እንደያለፉት እንደባከኑት እድሎች ከንፈራችንን እየመጠጥን በሀዘን የምናስታውሰው እድል እንዲሆን አንፈልግም። በእኛ በኩል ለእውነተኛ ዴሞክራሲ ኮሚትመንት አለ። ይሄ ምርጫ ተፈትነን በእውነተኛ ኮምፒቲቲቭ ዴሞክራሲ አልፈን ከተቻለ የምናሸንፍበት ካልሆነም በጸጋ ውጤቱ የምንቀበልበት እንዲሆን ከምር እንፈልጋለን።
በመጨረሻም የቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ገዢው ፓርቲ የገባውን ቃል በታማኝነት እንዲፈጽም አሳስበው አንዳንድ ተፎካካሪ ፓርቲዎች ምርጫው እንዲተላለፍ ያቀረቡት ሀሳብ ተቀባይነት እንደሌለው አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በመተከል ዞን ቡለን ወረዳ በኩጂ ቀበሌ በጸረ ሰላም ኃይሎች በተከፈተ ጥቃት ከቤት ንብረታቸው ተፈናቅለው በወረዳይቱ ውስጥ ለሚገኙ ዜጎች አስቸኳይ ምግብና የመጠለያ ድጋፍ በማድረግ ወገኖቻችንን እንታደግ ሲሉ የቡለን ወረዳ አስተዳዳሪ ጥሪ ያቀረቡ፣ ተፈናቃዮቹም በከፋ ችግር ውስጥ እንደሚገኙ ነው የተናገሩት። በተያያዘ ሌላ ዜና በመተከል ዞን ድባጤ ወረዳ ሲረን ቀበሌ ዛሬ የጉሙዝ ታጣቂዎች በንጹሃን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ አስታውቋል። የደረሰውን ጉዳት በተመለከተም ገና እየተጣራ መሆኑን ያመለከተው ሲር ምዝጋናው ዝርዝሩን ይዛለች።
በመተከል ዞን ድባጤ ወረዳ ሲረን ቀበሌ ዛሬ የጉምዝ ታጣቂዎች በንጹሃን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ ጋሹ ዱጋዝ ገልጸዋል። እስካሁንም የደረሰውን ጉዳት በውል ማወቅ አልተቻለም ብለዋል።
መረጃው ደርሶናል። ያው እንግዲህ ለማረጋገጥ በቦታው ኃይል ልከናል። ጸረ ሰላም ኃይል ወደዛ ገብተዋል። ድምጽ መሳሪያም ሰምተናል። ምን ነገር ሲደርሰን ነው እኛ እንግዲህ ወደ ቦታው ጸጥታ ኃይል ያጓጓዝ ነው። ትንሽ ያው እንግዲህ በረሃ መንገድ ተሽከርካሪ ማያስገባ ስለሆነ በእግር ነው የሚጓዘው። ያም ሌላ ችግርም እንዳይከሰት ግዳፍሳ እየተደረገ ነው። ጥንቃቄ በተሞላበት ለጸጥታ ኃይሉ የሚንቀሳቀሱ ዝም ብሎ ዙ ብሎ ስለማይገቡ ያለው ነገር ወደ ቦታው ሲደርሱ ሪፖርት በኋላ ለእኛ ሲያደርሱ እኛም እንግዲህ የደረሰውን የጉዳት መጠን ካለ ይህን ያክል ጉዳት መጠን ደርሷል እንጂ እንግዲህ ተኩስ ካለ ጉዳት መጠን ይጠፋል ብለን አናስበው። እስካሁን ግን በእኛ የደረሰ በእጃችን የገባ ነገር የለም። ተኩስ እንዳለ ያው ችግር እንደተፈጠረ ዳሹም ቃጥሎ የሚባል ነገርም አለ። ስንት ቤት ተቃጠለ ሰው ላይ ህይወት ላይ ጉዳት ደርሷል የሚለው ነገር እሱን በኋላ ነው የምናቀረው።
ይህ በእንዲህ እንዳለ ከትላንት በስቲያ በቤንሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ቤት ንብረታቸውን ጥለው ነፍሳቸውን ብቻ ለማትረፍ ቡለን ወረዳ ለገቡ ዜጎች አስቸኳይ ድጋፍ እንዲደረግላቸው የወረዳው አስተዳዳሪ አቶ ግዛቱ ነሲ ጥሪ ያቀረቡ። በቡለን ወረዳ ከ35000 በላይ ተፈናቃይ አሁን እንዳለ የገለጹት አቶ ግዛቱ እስካሁን ከመንግስትም ሆነ ከረጅ ድርጅቶች የተላከ ምንም የምግብ ድጋፍ የለም። ችግሩም ከመንግስት አቅም በላይ በመሆኑ የሁሉንም ርብርብ ይጠይቃል ብለዋል።
ተፈናቃይ ከልክ በላይ ማከዱ ላይ በስቶ ህጻናትን፣ ሴቶችን፣ ወጣቶችን አቅመ ደካሞችን ለመለየትም የተቸገርንበት ሁኔታ ያለው ኮሚቴ አቋቁመን አንዳንድ ስራዎችን ብንሰራም እንኳ አልጣል ያለሆነ እና የተለያዩ ክብሪዎች ላይ የተፈናቀሉ ማህበረሰብ ክፍሎች ሰላም ፈላጊ ማህበረሰብ ክፍል ለማከል ላይ ነው። አሁን ማህበረሰቡ ከዚህ በፊት ሀብት ንብረት አፍርቶ እርት አስቀምጦ 1 ሄክታር ላይ 80 ኩንታል እና ከገበ ላይ በቆሎ ምርት ማግኘት የሚችልበት ምርቱ ነው ጥለው የወጣ። አውድማ ላይ ጥለው የወጣለ፣ አጨዳ ላይ ጥለው የወጣለ፣ ገና ያልተሰበሰበ ያለ፣ ተሰብስቦም እየተቃጠለ ያለ ክምር አለ፣ ከየት ሀብት ንብረቱ ነው ያጣለ። ይህንን የኢትዮጵያ ህዝብ ነው የኢትዮጵያ ወገን ነው ከየትም የመጣ አይደለም። ምናልባት በንሻንጉል ውስጥ ያለው ህዝብ የኢትዮጵያ ወገን ነው። ከየትኛው ማህበረሰቡ ጋር አብሮ መኖር የምንችል የትኛውም ኢትዮጵያ ክፍል ውስጥም ብንሄድ ማግኘት የምንችል ብሔር ብሔረሰብ ነው ያለው እና የሚመለከተው የመንግስት የድርጅት ሌሎች መንግስታዊ ያልሆኑ አካላት ሰብአዊ መብት ኮሚሽን ሌሎችም ይመለከታቸው ይመለከተኛል እኔንም ይመለከተኛል ብሎ መቆርቆር የሚችል አካል ከውስጥም ከውጭም ሀገርም ቢሆን አስፈላጊውን ድጋፍ ያደርጉልን ጥሩ ነው የሚል ሀሳብ ነው ያለኝ። በመንግስት ብቻ የሚፈታ እንዳልሆነና ተፈናቃዩን የሁላችንም ተረባርበን መፍታት የሚገባ ነገር ፈተን አሁን ላይ ያለውን ተኪ ትውልድ ለነገም ቺን ሀገር የሚረከብ እስከሆነ ድረስ ከችግር ከራብ መታደግ ብንችል የሚል ሀሳብ ነው ያለኝ። በጦርነት የሞቱ አሉ። በረሀብም ገና ከዚህ በኋላ የኛ ህዝብ በመገራም ሊያልቅ ይችላል የሚል የራሴ ስጋት አለ።
ያነጋገርናቸው ተፈናቃዮችም በከፋ ችግር ውስጥ እንዳሉ ነው የተናገሩት።
ሌሊት ጠበንጃ እንደሰማን በእግራችን ሩጠን አባትም የለንም እናቴና 5 ልጆቻችን ይዘን ጫካ ነበር ያደርነን። አስተዳደሩ ጋር ሄደን አስተዳደር የለም የተባለ ከዛ እነሱንም አጣን። እስካሁን ድረስ ባዶ እግር ነው ያለን። የመቀየራ ልብስም የለንም። ሰው ፊት ለመውጣትም ተሰናን በጣም ተሰቃይተናል። እና መስደብ ቢኖር ያው እርዱን ብለን ነው።
አሁን የት ነው ያለሽው?
ቡለን ሰው በጣም ብዙ ነው። ማት ነው አይዳረስም። ያው ለማመለል የሚራራ ሰው ኑና ቡና ጠጡ ሲል አብረን እንጠጣለን። አንዳንዶቹ ደግሞ ምግብም ከቤት የሚራሩ ሰዎች እየሰጡ ነው እንጂ ከዛ ምንም የለም። ህዝብ ብዙ ነው። በቃ አይዳረስም።
እኔ ጌታቸው በላይ ነው የሚባል እንደው ሜዳ ላይ ነው። በቃ ፀሐይ እየፈጀን ነው። ፀሐይ ላይ ነው ያለን። ህዝቡ እንዳለ በቃ አልቋል። ፀሐይ ላይ ነው ያለ ህዝቡ ከአቅም በላይ በዛ ያለ ነው። በቃ ሄዱም አልወጣልንማ። ኃይላችን እዛው ሜዳ ላይ ስለቀራ ግማሹም የተቃጠለ ነው። ግማሹም ከማታም ዙሪያ በቃ እንደው እነዚህ እያቃጠሉብን ስለሆነ ይል የለም። የት አምጥቶ ነው የሚሰጡ ለኛ
ምግብ? እያገኙ
የለም አያገኙም። የት አምጥቶ ነው ምግብ የሚያገኙ?
የቤኒሻንጉል ጉሙዝ ክልል አደጋ ስጋት ኮሚሽን ኮሚሽነር አቶ ታረቀኝ ታሲሳ ለተፈናቃዮቹ ከመተከል ዞን ካለው ክምችት እንዲሰራጭ ጥረት እየተደረገ ነው፣ ግን በቂ አይደለም፣ ተጨማሪ እንደሚያስፈልግ ለፌዴራል አደጋ ስጋት ስራ አመራር ኮሚሽን አሳውቀናል፣ እየተጠባበቅንም ነው ብለዋል።
ባለፈው ወደ 7000 የሚሆኑ ተፈናቅለው ነበረ ከሰሞኑ ውጪ ማለት ነው። ለእነሱ ድጋፍ ጠይቀን ያው ከፌዴራል ነው መጀመሪያ ክልሉ አድርጎላቸው ነበረ የሚችለውን ድጋፍ። ከዚያ በኋላ ወደ ፌዴራል ጠይቆላቸው የፌዴራል መንግስት ለነዛ ለመጀመሪያዎቹ ኦልሬዲ ልኮ አሁን ቻግኒ ነው ያለው። ዛሬ ለማሳጀር እየተደዋወል ነበረው። አሁን በብዛት ከተፈናቀሉ በኋላም ለሌሎች ወረዳዎች የመጡትን ጉባ የሚባል ቦታ አለ፣ ወደ 2 ተሳቢ ወደዛ እንዲገባ ሌሎችም አሁን 7 መኪና ሙሉ ወደዛ እንዲሄድ ነው እንቅስቃሴ ላይ ያለ ነው። አሁን ደግሞ ቁጥሩ በጣም ከፍ እያለ ስለሆነ ተጨማሪውን ለፌዴራል መንግስት ጠይቀን እሱ ጋር እየሰራ ነው ያለ ነው።
እና አሁን ለተፈናቃዮች መቼ ይደርሳል?
አሁን ቻግኒ ያለውን መከላከያ ውስጥ ምግብ ቢዚ ስለሆኑ እንጂ እዛ ያሉት አሳጅቦ እኔ አሶሳለኛውን እዛ ያሉት አሳጅቦ ዛሬ ማምሻ ካላስገቡላቸው ነገ ጠዋት ይገባል የሚል ግምት አለን። ኦልሬዲ ዱቄት ነው ተጭኖ የመጣ 7 መኪና፣ 5ቱ ቻግኒ ቁሟል፣ 2ቱ ግልገል በለስ ላይ ናቸው። ስለዚህ ዛሬ ማምሻውን ካልገባ ነገ ጠዋት ይገባል የሚል ግምት ነው ያለ።
የፌዴራል አደጋ ስጋት ስራ አመራር ኮሚሽንን ለማግኘት ያደረግኩት ጥረት ለዛሬም አልተሳካም። ከትናንት በስቲያ በቡለን ወረዳ በኩጂ ቀበሌ በታጣቂዎች የተገደሉ ከ200 በላይ የሚሆኑ ንጹሃን ዜጎች የወል ቀብር መፈጸሙን በትላንትናው ዕለት በቦታው የነበሩ የዓይን እማኝ ማረጋገጣቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቶር ምስጋናውን ለዘገባው አመሰግናለሁ። አድማጮች ወደ ተከታዩ ርዕስ እንሻገር። ወደ አዲስ አበባ ይመለሳል። በነ ኮሎኔል መንግስቱ ኃይለ ማርያም መዝገብ የተፈረደባቸው ሁለት የቀድሞ ከፍተኛ የደርግ ባለስልጣናት በአመክሮ እንዲለቀቁ የተወሰነው የሀገሪቱን ህጎች ተንተርሶና በዳኞች የተሰጠውን ትርጓሜ መሰረት በማድረግ ነው ሲል የኢትዮጵያ ጠቅላይ አቃቤ ህግ አስታወቀ። የውሳኔውም መነሻ የሞት ፍርድ ተፈርዶባቸው ከነበረው ከነኚሁ ባለስልጣናት የቀረበው አቤቱታ መሆኑን የፌዴራል ምክትል አቃቤ ህግ ፈቃዱ ጸጋ ለአሜሪካ ድምጽ ተናግረዋል። በተመሳሳይም የሞት ፍርድ የተፈረደባቸው የቀድሞ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለ ማርያም ግን እስካሁን ያቀረቡት አቤቱታ እንደሌለ ምክትል ጠቅላይ አቃቤ ህግ ጠቁመዋል። በአመክሮ እንዲለቀቁ የተወሰነላቸው የቀድሞ የደርግ ባለስልጣናት ለ30 ዓመታት በአዲስ አበባው የኢጣሊያን ኤምባሲ የቆዩት ሻለቃ ብርሃኑ ባይህና ሻለቃ አዲስ ተድላ ናቸው። እስክንድር ፍሬው ተከታዩን አድርሶናል።
ከ1983 ጀምሮ በአዲስ አበባው የኢጣሊያን ኤምባሲ የቆዩት የቀድሞዎቹ ከፍተኛ የደርግ መንግስት ባለስልጣናት ሻለቃ ብርሃኑ ባይህና ሻለቃ አዲስ ተድላ ጉዳይ እልባት ያገኘው ሰሞኑን ነው። የኢትዮጵያ ፌዴራል ምክትል ጠቅላይ አቃቤ ህግ አቶ ፈቃዱ ጸጋ ለአሜሪካ ድምጽ እንዳሉት የሁለቱ ባለስልጣናት ጉዳይ የታየውና መቋጫም ያገኘው ያቀረቡትን አቤቱታ መነሻ በማድረግ ነው።
የቆዩበትን ሁኔታ በጣም ኮንፋይንድ ሆነው የቆዩት ብሎ በደንብ የገለጹት ኦልሞስት አስሮ የቆዩት ብሎ ገልጸው መንግስት ትብብር ቢያደርግላቸው ልብ ይሰጣቸው ብሎ ጠይቀዋል። ጥያቄው ከዛ ነው መለሻው። እኛ አነሳሽነቱ
ወደ 15 ዓመታት ከፈጀ የፍርድ ሂደት በኋላ ነበር ሰሞኑን አመክሮ የተፈቀደላቸውን ጨምሮ የተለያዩ የደርግ ባለስልጣናት በሞት እንዲቀጡ ፌዴራል ከፍተኛ ፍርድ ቤት የወሰነው። በኋላም በ2004 ዓ.ም የሞት ፍርዱ ወደ እድሜ ልክ መቀየሩ፣ በዚሁ ዓመት መስከረም ወር ደግሞ አብዛኛዎቹ በአመክሮ መፈታታቸውም ይታወሳል። በ1983 ዓ.ም ኢህአዴግ አዲስ አበባን እንደተቆጣጠረ ጥገኝነት ጠይቀው ወደ ጣሊያን ኤምባሲ የገቡት ባለስልጣናት ጉዳይ ግን እስከዛሬም በንጥልጥል ላይ ቆየው። አንዳንዶቹም በዚያው እንዳሉ ህይወታቸው አልፏል። እስካሁን በኤምባሲው የቆዩት የሻለቃ ብርሃኑ ባይህና የሻለቃ አዲስ ተድላ ጉዳይ ግን ባቀረቡት ጥያቄ መሰረት መታየቱን የኢትዮጵያ ምክትል ፌዴራል ጠቅላይ አቃቤ ህግ አቶ ፈቃዱ ጸጋ ለአሜሪካ ድምጽ አብራርተዋል። ሂደቱ እልባት ያገኘውም ለፕሬዝዳንት ሳህለወርቅ ዘውዴ ተቀረበውና የሞት ቅጣቱን ወደ እድሜ ልክ እስራት ከቀየረው ውሳኔ በመነሳት መሆኑን የጠቀሱት
በሌሉበት ነው የሞት ፍርድ የተፈረደባቸው። የሞት ፍርዱ ወደ እድሜ ልክ እስራት እንዲቀየር ፕሬዝዳንቱ አድርገዋል። የህገ መንግስቱ አንቀጽ 28 በሰብአዊነት ላይ የተፈጸሙ ወንጀሎች እነሱም እንደ ሰው የዘር ማጥፋት፣ ሰው ያለ ፍርድ መግደል፣ ኢሰብአዊ የሆነ ድብደባ፣ ሰውን አስገድዶ መሰወር የመሳሰሉ ወንጀሎች ይቅርታና ምህረት በማንኛውም የመንግስት አስፈጻሚም ሆነ የማንኛውም መንግስት አካል እንደማይሰጥ፣ የክስ ጊዜያቸውን በይርጋ እንደማይታገድ ይደነግግና ነጽ ቁጥር 2 ላይ ነገር ግን በዚህ ወንጀል ተከሶ ጥፋተኛ ተብሎ የሞት ቅጣት የተፈረደበት ሰው ወደ እድሜ ልክ እስራት ብረሰ ብሔሩ ሊቀየርለት እንደሚችል ያስቀምጣል። በዚህ መሰረት ብረሰ ብሔሯ ጥያቄ ቀርቦላቸው ወደ እድሜ ልክ እስራት ቀይረዋል። እድሜ ልክ እስራት ደግሞ በወንጀል ህጋችን አንቀጽ 202 መሰረት 20 ዓመት ያህል ከታሰረ በኋላ በእድሜ ልክ እስራት የተፈረደበት ሰው አመክሮ ሊያገኝ እንደሚችል አስቀምጧል። ህገ መንግስቱ በሰብአዊነት ላይ የተሰጠው ውጅሎች ሁሉ ያስቀምጠውን አመክሮ መስጠትን የከለከለ ስላልሆነ አመክሮ አግኝተዋል እነዚህ ሰዎች ማለት ነው።
ሊያጠያይቅ የሚችለው ብቸኛ ነገር የሁለቱ ባለስልጣናት በማረሚያ ቤት አለመቆየት መሆኑን የገለጹት አቶ ፈቃዱ ይህ ሁኔታ እንዴት እንደታየም አብራርተዋል።
ያው ማረሚያ ቤት አልታሰሩም የሚሉ ጥያቄዎች ላይ ሰዎች ሊኖሩ ይችላሉ። ነገር ግን እስራት ማለት ነጻነት መነፈግ ነው። የሚያርም የሚያንቅ ኦፍኮርስ መንግስታዊ ተቋም አለ፣ ምንም ጥያቄ የለውም። ግን እነዚህ ሰዎች በሁሉም ነገር እንደው መካኒካል የሄደ ህግን በጣም አለቀ ፈተህ ልተርጉም ካላልከ በስተቀር ነጻነት ተነፍጎ የቆዩ ቤተሰቦቻቸው እንደልባቸው የማያገኙ የነበሩ ሰዎች ናቸው። ሕክምና እንኳን ወጥቶ በሪፈር እንኳን ወጥቶ የማይታከሙ ሰዎች ናቸው የነበሩ። ስለዚህ ይሄ ታይቷል። ከዛ ውጪ 80ዎቹ የገቡ ሰዎች ናቸው። ከዚህ በኋላ ምናልባት አስከሬናቸው ከኤምባሲ ይውጣ የምትል ካልሆነና በጣም ኢሰብአዊ መሆን ካልተፈለገ በስተቀር እነዚህ ሰዎች መቆየት የሚጠቅሙም ነገር የለውም። ከሂማኒቴሪያን አስፔክቱ መንሳት ይሄ ሁሉ ሪዝን አውት አድርጎ ፍርድ ቤቱ በነጻነት እንዲለቀቁ ወስኗል። እና በአጠቃላይ ያው የህግ ስርዓታችንን የተከተለ ነገር እንዲሆን ለማድረግ ተሞክሯል። አስቸጋሪ ነገር የነበረው በዚህ ውስጥ ጋፉን የሚሞላ ህግ አልነበረንም፣ ጋፉን የሚሞላ ፕራክቲስም አልነበረንም። አዲስ ነው።
የትኛውን ክፍተት
ማረሚያ ቤት ያልገቡና ኤምባሲ የቆዩ ሰዎች እንደታሰሩ ይቆጠር አልቆጠርም የሚለው ክሊርሊ ዳኞች እንዲተረጉሙ ከማስደረጉ ውጭ ህግ የለም። አስቀድሞ ልምድም አልነበረንም። ነገር ግን ፍርድ ቤቱ ይህን ትርጉሙ አዎንታዊ ትርጉም ሰጥቶት ማረሚያ ቤቱም ደግሞ አልቃወም በአመክሮ ቢወጡ የሚል ሀሳብ ስለሰጠ እንዲወጡ ተደርጓል።
አንዳንዶች አቶ ፈቃዱ የኮሎኔል መንግስቱ ኃይለማርያም ጉዳይስ እያሉ ይጠይቃሉ። እሳቸውም እንግዲህ በዚሁ መዝገብ ላይ ስለሚገኙ ምን ላይ ነው ያለው ይላሉ።
በህግ አግባብ በእሳቸው በኩል አቤቱታ ቀርቦ አስተያየት መስጠት አይቻልም ብለን የሙያ ስራ ስለሚሆን አሁን ይሄ የፖለቲካል ኦፒኒየን ይሆናል። ከሙያ መጀመሪያ ራሳቸው አቤቱታ ቀርቦ የህጋችን ምን ይላል አጠንተ የሌሎች ዞኖችን ፕራክቲስ አይተ የሚቀርበው ጥያቄ ምንድን ነው? ያው እንደምታውቀው ከሀገር ውጭ ነው ያሉት። ምንድነው መስፈርት ያጀኝ ነገር ቁጥ የመስፈርት ታየልኝ ነው ሌላ ምንድነው የሚል ነገር ቁጥ ነገር ስለሚኖረው የግጥን ታሃን ይፈልጋል ራሱውና እኔ ዛሬው ግድ የሆነ ነገር ስለ ከህግ ሰው ከአንድ ባለሙያ አስተያየት የበለጠ የፖለቲካ ሰው አስተያየት ይሆንና አይጠቅምም።
የሁለቱ ግን ከፍተኛ የደግ ባለስልጣናት ከነሱ ነበር ጥያቄ የመጣው ማለት ነው ሲታይ ጉዳያቸው። ሻለቃ ብርሃኑ ባይህና ሻለቃ አዲስ ተድላ በ17 አመቱ የደርግ ዘመን በተለያዩ ከፍተኛ ኃላፊነቶች ካገለገሉ ባለስልጣናት መካከል ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች አሁን ተከታዩ መጽሔት ርዕስ ደግሞ ወደ ሱዳን እንሻገራለን። ሱዳን በአሁኑ ወቅት ከ50 ሺህ በላይ ከትግራይ ክልል የተፈናቀሉ ኢትዮጵያውያን ስደተኞችን በማስተናገድ ላይ ትገኛለች። የኢትዮጵያ መንግስት ቀደም ሲል በትግራይ ክልል ሲካሄድ የነበረው ጦርነት ማብቃቱን ቢያስታውቅም በሱዳን የሚገኙ ስደተኞች ግን ወደ አገራቸው ለመመለስ የሚያበቃ በቂ ሰላም እንደሌለ እየተናገሩ ነው። የአሜሪካ ድምጿ ነባ ሙሄዲን ከሱዳን ሐሻባ ካምፕ ያጠናቀረችውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
ከጥቅምት ወር ማገባደጃ ጀምሮ ከ50 ሺህ በላይ የሚሆኑ ኢትዮጵያውያን ወደ ሱዳን ተሰደዋል። የሱዳን ባለስልጣናትም ስደተኞችን በሁለት መጠለያ ጣቢያዎች ውስጥ ያሳረፉ ሲሆን ተጨማሪ የስደተኛ ጣቢያዎችን ለመገንባት እያቀዱ ነው። እጅግ ብዙ ዓለም አቀፍና ሀገር በቀል ግብረሰናይ ተቋማት ለስደተኞቹ እንደ ውሃና ምግብ የመሳሰሉ መሰረታዊ አቅርቦቶችን እያቀበሉ ይገኛሉ። አንዳንዶቹ ስደተኞች ለድንበሩ ቅርብ በሆኑት በሐሻባና በሐምዳይት ሰፈሮች ውስጥ ከዘመዶቻቸው እንዲሁም ከሱዳናውያኑ ጋር እየኖሩ ነው። ነገር ግን የሱዳን ባለስልጣናት ስደተኞቹ ከድንበር ራቅ ወዳለውና የተሻለ ደህንነት ወዳለበት ኡምራ ኩባ መጠለያ ካምፕ እንዲጓዙ እየጣሩ ነው። የሐሻባ የስደተኞች መጠለያ ካምፕ ዳይሬክተር ራሺድ አልዳው ስደተኞቹ እዚህ በመሆናቸው ደህንነት ቢሰማቸው የሚሻለው ግን ወደ ሌሎች ከድንበር ራቅ ወዳሉ ጣቢያዎች መጓዙ ነው ይላሉ።
ስደተኞቹ እዚህ በመሆናቸው ደህንነት ይሰማቸዋል። መቆየት የሚሹትም እዚሁ ነው። ከጸጥታ አኳያ ካየነው ይሄ አካባቢ ለድንበር በጣም ቅርብ ነው። ነገር ግን በአካባቢው ውጥረት በመንገሱ የሱዳን መንግስትም በድንበር አካባቢ እንዲቆዩ አይፈቅድም።
ጠቅላይ ሚኒስትር አብይ አህመድ ጦርነቱ እንዳበቃ በመግለጽ ስደተኞቹ ወደ ሀገራቸው መመለስ እንደሚችሉ አስታውቀዋል። ነገር ግን ስደተኞቹ ጊዜው ገና ነው ይላሉ። ሐሚናት ድብሪሳዮ ከትግራይ ክልል የመጣች ስደተኛ ናት።
ስለዚህ ሰላም ታሃሊው?
እኔ ወደ ሀገሬ የምመለሰው ነገሮች ሰላም ሲሆኑ ነው። ሰላም ከሌለ ግን ከልጆቼ ጋር እዚሁ ነው የምሆነው። አልመለስም።
ስለዚህ ሰላም ተዘልዩ አይመለስም።
አሉል ገብረ ህይወትና ቤተሰቡ ጦርነቱ አሁንም ድረስ እንዳላበቃ በመግለጽ እንደማይመለሱ ይናገራሉ።
አሳሐማን ድረምና ተሌፎንዳ አሳሐማን ይقتل فيه الساعه
በቅርቡ አንመለስም። ቤተሰቦቻችን ጋር ደውለን ነበር። እነሱ እንደሚሉት የትግራይ ተወላጆችን እየለዩ መምታት አሁንም አለ። አብይ አህመድ ሰላም ስካላውረደ አንመለስም። እሱ ስልጣን ላይ ካለ በጭራሽ አንመለስም።
ካንዳ አሪሰ ካን ሄናላ ነርጃ ይምክን አንዲከ ሰላማ
ሃይላይትኪ ግጭቱ ሲፈጠር ከሆመራ ከተማ ሁለት ሴት ልጆችን ይዞ የተፈደደ ሲሆን የኢትዮጵያ መንግስት ከስልጣን ያባረረው የህወሓት ደጋፊ እንደሆነም ይገልጻል።
አብይ አህመድ ሎፊ ማን ነርጃ ፊ
አብይ አህመድ አገሪቷን እስከመራ ድረስ በፍጹም ወደ ኢትዮጵያ አንመለስም። እኛ ምርጫ አሸንፎ ስልጣን ላይ የወጣ የትግራይ አመራር አለን። እሱ የኛ መንግስት አይደለም።
ይሐገን ሐኩም هو ما حكم حقه
በተያዘ ኢትዮጵያና ሱዳን በዚህ ሳምንት ከትግራይ ክልል ጋር የሚያዋስነውን ጨምሮ በድንበር ጉዳዮች ላይ ውይይት ጀምረዋል። ለነባ ሙሄድን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ተከታዩ የመጽሔት ርዕስ ደግሞ የእንግሊዝን ከአውሮፓ ህብረት ለመውጣት የያዙትን ድርድር ይመለከታል። እንግሊዝ ከአውሮፓ ህብረት ተጠናቃ የምትወጣበት የመጨረሻው ቀነ ገደብ ከመጠናቀቁ በፊት ብሪታንያና የአውሮፓ ህብረት ባለፈው ሐሙስ ነጻ የንግድ ልውውጥ ለማድረግ ተስማምተዋል። ይሁን እንጂ ስምምነቱ ገና ያልጸደቀ ሲሆን ምናልባትም ያልተጠበቁ ክስተቶች ወደፊት ሊከሰቱ ይችላል የሚል ግምት አሳድረዋል። የአሜሪካ ድምጽ ዘጋቢ ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ዝርዝር ደረጀ ደስታ ያቀርበዋል።
እንግሊዝ በ2016 የአውሮፓን ህብረት ጥላ ለመውጣት ህዝበ ውሳኔ ከመካሄዷ በፊት ለአራት አመታት ተኩል 3 ጠቅላይ ሚኒስትሮችና 2 ጠቅላላ ምርጫዎች ተካሂደዋል። የእንግሊዝ ጠቅልሎ መውጣት ከትላንት ሐሙስ ጀምሮ ተፈጽሟል። ሁለቱም ወገኖች የ900 ቢሊዮን ዶላር የንግድ ስምምነት ለማካሄድ ተስማምተዋል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን እንዲህ ብለዋል።
There will be a giant free trade zone of which we will once be
a ጅግ ትልቅ የሆነ ነጻ ንግድ ቀጠና ይኖራል። በዚህም ውስጥ አባል የምንሆንበትና በተመሳሳይ ጊዜም እንደ ዩናይትድ ኪንግደም ሆነ የራሳችንን ነጻ ንግድ ስምምነቶች ማድረግ የምንችልበት ይሆናል።
የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ሌንም እንዲህ ብለዋል።
Position of strength, we were able to come forward with the most
ከጥንካሬያችን በመነሳት እስከዛሬ ከነበረው ሁሉ የተሻለና ሁሉን አቀፍ ከሆነ ስምምነት ላይ ደርሰናል። ይህ ስምምነት ታሪክን ጽፏል።
የስምምነቱ ሰነድ ከ2000 ገጾች በላይ ወስዷል። በሚቀጥሉት ቀናት ደግሞ ዝርዝር ጉዳዮች እየታዩ በሚመጡበት ወቅት ብዙ ክርክሮች እንደሚኖሩ ይጠበቃል። እንግሊዝ በሚገኘው King's College የእንግሊዝ በአውሮፓ ፕሮግራም ለውጥ ዳይሬክተር Anand Menon የሚከተለውን ብለዋል።
This trade deal makes trade harder.
መሰረታዊው ነገር ይህ ስምምነት የንግድ ልውውጡን ከባድ ያደርገዋል። በአውሮፓ ህብረትና በእንግሊዝ መካከል ያለው ንግድ በጣም ዘገምተኛና ውድ ስለሚያደርገው ያ ኢኮኖሚው ላይ ይንጸባረቃል። እርግጥ ነው አዎ የድል ንግግር ነው። ቦሪስ ጆንሰን ጠቅላይ ሚኒስትር ሆኖ የተመረጡት የእንግሊዝን ከአውሮፓ ህብረት መውጣት ለመፈጸም ነው። ስለዚህ አሁን በእርግጠኝነት ያንን አድርገዋል። እንግሊዝ ወጣለች።
በኮሮና ቫይረስ ወረርሽኝ በተዘጋጋችው ለንደን ይህ ዜና መሰማቱ እፎይታን አስገኝቷል። የለንደን ነዋሪ ለቴ መክሊን እንዲህ ይላሉ።
እንደሚመስለኝ መጥፎ ዓመት ነው የነበረን። ይሄ መልካም ዜና ነው። ምንም ስምምነት አይኖርም ብዬ ሰግቼ ነበር።
ሌላኛው የለንደን ነዋሪ ኒኮላስ ሄል እንዲህ ብለዋል።
የአውሮፓ ህብረትን ትቶ በመውጣት ከተፈጸሙት ከነዚያ ሁሉ ጉዳቶች አንጻር መቼም ምንም ስምምነት ሳይኖር ከመቀር ይህ መሆኑ ጥሩ ነው። ከተሰራው ጥፋት ሁሉ ይሄኛውን የተሻለ ጥፋት ያደርገዋል።
ለሳምንታት ያህል አሳዎችን የማጥመድ መብት የንግድ ስምምነቱን ሲያጓትተው ቆይቷል። በስምምነቱ መሰረት የአውሮፓ አሳ አጥማጆች በሚቀጥሉት 5 ዓመታት አሁን ከሚያጠምዷቸው አሳዎች 25% የሚሆነውን መተው ይኖርባቸዋል። የእንግሊዝ ፓርላማ በፈረንጆቹ ወር መጨረሻ ዲሴምበር 30 ሲሰበሰብ ስምምነቱን በአፋጣኝ ያጸድቀዋል ተብሎ ይጠበቃል። በብራስልስ ያሉት የአውሮፓ ህብረት አባላት ስምምነቶቹን በጥልቀት ማየት ስለሚፈልጉ መጣደፍ አይፈልጉም። በመሆኑም አሁንም ገና መሰናክሎቹ ያለቁ አይመስሉም። የእንግሊዝ መንግስት የራሱ ግምት እንደሚያሳየው አገሪቱ ከአውሮፓ ህብረት መውጣቷ በሚቀጥለው ዓመት አጠቃላይ ገቢዋ ላይ 2% ያህሉን ያሳጣታል። ጠቅላይ ሚኒስትር ጆንሰን እንደሚሉት እንግሊዝ ከአውሮፓ ህብረት ውጪ ተሆና ትበለጽጋለች። ይህ መሆኑም ከመጪው አዲሱ አውሮፓውያን ዓመት ጃንዋሪ 1 ጀምሮ የሚታይ ይሆናል ተብሏል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ በኤፍኤም 94.3 በአሃዱ ራዲዮ እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ፣ ከፕሮግራም አቀናባሪው አብርሃን ኃይሉ፣ ከዕለቱ ዋና አዘጋጅ ሰለሞን አባተና ከተቀሩም ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና አደሩ።
ጥቅምት 24 2013 ዓ.ም ተመረተ በዳንሻ ከተማ በመከላከያ ሰራዊት 5ኛ መካናይዝ ካምፕ ላይ ጥቃት ከመፈጸሙ ቀደም ብሎ ከሚሰሩበት የእርሻ ጣቢያዎች በማንነታቸው የተነሳ መባረራቸውና መፈናቀላቸውን የተናገሩት የአማራ ተወላጆች ሰብአዊ ድጋፍ ስለማይደረግላቸው ለቀውስ መጋለጣቸውን ለቪኦኤ ተናግረዋል። ዳንሻ ከታሪካዊ ጎንደር ከተማ በ105 ኪሎ ሜትር ገደማ የምትገኝ ስትሆን በመንግስት ጁንታ የሚልስ ያመተሰጠው የህዋት ልዩ ኃይል በአገር መከላከያ ሰራዊት ላይ ጥቃት ፈጸመባት የተባለች ከተማ ስትሆን መፈናቀላቸውን የሚገልጹ ዜጎች ደግሞ ደግሞ የተፈናቀሉባቸው የህዋት ኤርሻ ጣቢያዎች ከዳንሻ ከተማ በ40 ኪሎ ሜትር ገደማ ርቀት ነው ተባለው። ወይዘሮ ያለሞርቅ አዳል ክባቦ ህዋት ኤርሻ ንብረት ክፍል ሰራተኛ እንደነበሩ ተናግረው ባሮጃቸውን መባረራቸውን ተናግሯል።
ንብረት አዳዝንም ልብስ አዳዝንም ዝም ብለን ወጣን ወደ በረሃ ማለት ከበረሃ በሁለት ቀን ፍዳር ሁለት ወደዚህ ገባ ወደ ዳንሻ ማለት ከዳንሻ ቀበሌ ተቀበለን ወደ መፈናቀል ቤት አስገባንም ማለት ከዛ ስንቀመጥ በቀሎ ዱቄት ተቀበል በቀሎና አንዳንድ ጀርካ አንድ ድስት አንድ ብረት ድስት ማለት ከዛ በኋላ ያልን ስንኖር አሁን ወደ ቀይ መስቀል አስተላልፈን ስንላቸው 15 ኪሎ ለአንድ ሰው ለወር ተሰጣቸዋል። ያም ኤክስፓየርድ አሁን ያለቀ ማለት ነው ተሳስ 2013 ያለቀ ተሳስ ሁለት ማለት ያን እየበላን ያለነው አሁን ወገን ሲድረስልን ለኛ ማለት ነው።
ስንት ናችሁ በቁጥር?
በቁጥር 83 ነው። ባንድ ምንሰራ ማለት ንብረት የለንም ድብስ የለንም ምንም ነገር የለንም በቃ ተወርሰን ተጫርሰን
ማንንም ይወርሶ ማንንም ዘርፍባቸው
የዘረፈን ሰው ላይንም እኛ ወጡ መጣን ውጊያ ተከፍታ ስንባል ወጣን በዛው ቀረን አልተመለስንም ወደዛ አካባቢ ማለት ነው። ህይወታችን ለማውጣት እኛ ወደ በረሃ ወጣን ከበረሃ ሁለት ሳምንት ቆየን ከዛ ወደዚህ መጣን ማለት ነው። በእግራችን ሁላ በረሃ በቆሎ ቆሎ እየበላን ማለት ነው።
ዛሬውም ዳንቻ ነው ያላችሁ?
አሁን ዳንቻ ነው ያለን።
ምንድን ተረጉት ያለው ማጋ ነው ያላችሁ?
ዝም ብለን ከአንድ እርዳታ ተቀብለን 15 ኪሎ ለወር ተቀብለና አንዲት ፓስታ ግማሽ ዘይት ሊትር ዘይት 15 ኪሎ በቆሎ ዱቄት 3 ኪሎ መኳረኒ ማለት ለአንድ ሰው ለወር ያችን እየበላን ያለን ዝም ብለን ማለት የሽሮ መግዣ የለንም የበርበሬ መግዣ የለንም ለሳሙና መግዣ የለንም በቃ ሁሉ ማለት ከዚህ ካንም በቃ ተሰሚነት የለንም እኛ ጭራሽ ማለት
ውጡ ተብለን መደላይ ተጣልን ያሉት ደግሞ የልጆች እናት ሲሆኑት ወይዘሮ አልማስ ሳይ ናቸው። ከሳቸው ጋርም 67 ቋሚ ሰራተኞችና ሌሎች ግዚያዊ የጉልበት ሰራተኞች መሰደዳቸውን ገልጠዋል።
በረሃ ላይ ነው የጣሉ ምንም ነገር አላትንም ምንም ምንበላው ነገር ይጻን ይዘናል ልጆች አሉ አሁን ልጆች ይዘናል የበቆሎ ቆሎ አንድ አለ ልብስ ያለ ዱቄትም ሰጠን ይጋገር ይበላል እንደዛ ያድርጉ ወዚህ ደረስን አሁን ደግሞ መንግስት ይመስልል ምንም እርዳታ የሚባለው ነገር ኤክስፓየርድ የሆነ እንደዚህ በቆሎ ዱቄት እንደዚህ ተወረቀጣ እንትን አረንጓዴ ይሰራ በቃ ትል የሆነ ነገር እና መንግስት ይመስልል ነው ምንም ቀይ መስቀል በቃ እንትን ይደረስልን ቋሚ ሰራተኛ ነን እኔ ነበር ቋሚ ሰራተኛ ነን። ይሄ ብራችንም ወጋገን ባንክ ነው ያለው ድርጅቱ እየቆረጠ የሚያስቀምጠው ከኛ ከደሞዛችን ከምናገኘው ከራሳችን እና መንግስት የሚያስቀምጥልን ወጋገን ባንክ ነው ያለና እሱም መፍትሄ የለውም። 23 አመት ሰርቻለሁ እኔ በቋሚ ሌሎችም እንደዛው እና መንግስት መፍትሄ ይስጠን።
እርሻጣቢያ ነው ብንሰሪ
እርሻጣቢያ ነው
የማን ነው እርሻ
ይሄ ያኔ እርሻ ነው የያኔ እርሻ ነው ዝሮኛ እየሰራን እየበላን ነበር በዛን ሰዓት ብንተደርም ችለን ብንልም ችለን በቃ ለሌት ወዳችን መስራት ስለሆነ እንደዛ ያለን ነበር ምን ነው አሁን ግን መፍትሄ አጣናል። መጀመሪያ ስንመጣ ክብካቤው አይዛችሁ ደርሰንላችሁ አልነበር አሁን ያን ክብካቤ የለበት ምን ነውበት ሽንት ቤት ነው በቃ ቆሻሻ መጠረቅ ነው ምን ተጣው የለም ሳሙና ምናምን የለንም በቃ እንድች እንዳለ አሁን ይወጣል እንቺ ለነፍስ ያለ ይሰጠን ነበር
ከቤታችን ከወጣች እንድች ካናቸው
ወራ ሳልፈናል ከዚህ ከደረስን ባንድ ነው 7 ቀን በረሃ ቆይተናል በእግራችን ነው ከዚህ መጣን። ይሄ ግን ስንመጣ ሲቀበሉን ደስ ብለን ነበር በቃ ሀገራችን ገብተናል ሀገራችን ሰዎች አግኝተናል ትውልድ ቦታችን እኛ ጎንደር ነው በብዛት በቃ ሀገራችን ሰው አግኝተናልና ደህና እንግዲህ ተመስገን ብለሳል። አሁን ግን የተቀበለን ሰው ምንም መፍትሄ የለውም።
ከተፈናቀሉት መካከል አንዱ የሆኑት ወይዘሮ ማሪ የታደሰ በማንነታቸው ተለይተው መፈናቀላቸውና በበረሃ መስተቃየታቸውን ተናግሯል።
ስለዚህ እኛ ካራ ወይም ገጀራ አልተዘጋጀላቸውም ብሎ የሚወራው ስህተት ነው። ተዘጋጅቶልን ነበር የተደቀኑላቸውም ወንድሞቻችን አሉ መሳሪያ ክላሽን አንድ ሁለት ሁለት ሳይሆን በ20ና በ30 የሚቆጠሩ ወንድሞቻችን ማለት ነው። ስለዚህ እነሱ ሰራዊታችን ስለደረሰልን በሰራዊታችን ኃይል ላይ ደህና ወጣ። አሁንም ደግሞ ያው እርጉዝም የወለደች በረሃ ላይ አለች ያልወለዱም ምራብና ጥማትን ተሰቃይተው ተጣውረው የደረሱ ወንድሞቻችን 8 ቀን 7 ቀን የገባን እስካሁንም ያልገባ ወንድም እህት አለ እና ይህ ነው ማይካድራ የደረሰው ግፍ። በርግጥ በእኛ ላይ አልደረሰም ማይካድራ ማህል ላይ ስለሆነ ነው። የኛ ግን ጣራፋችን ላይ የአማራ ክልልና የወልቃይት ጠገዴ ሰው ምንሻ ስለነበረ ደርሰውልናል በህይወታችን ወጣ።
የትራክተር ሹፌር የሆኑት አቶ አለማየሁ ገዛኸኝም ከሞት መትረፋቸውን ገልጠው አሁን ተፈጸመብን ላሉት ጥቃት አንዳንድ ምልክቶችና ጠቋሚ ነገሮች እንደነበሩም ተናግሯል። የአማራ ተወላጆችን ለማስመለጥ መጣራቸውን አስረድተው መንግስት ድጋፍ እንዲያደርግም ጥሪያቸውን አቅርበዋል።
ያው እዛ እየሰራን ለማንኛውም አባል ሰራተኞች እነሱም ወጥሪዎችም አባል ሰራተኞች አብረን እንሰራ ነበር። ግን ይሄ ግርግር ከመነሳቱ በፊት ፎቶ ማንሳት ተጀምሮ ነበር ለመታወቂያ እየተባለ ማለት ያ ፎቶ ከተነሳ በኋላ ነው ይሄ ነገር የመጣ።
የዳንሻ ከተማ ግዚያው አስተዳደር የሰላምና ደህንነት መምሪያ ኃላፊና የወለቃይት ጠገዴ የማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ጌታ አደል በጦርነት ወቅት ይተበካል ከመሉት ቀውሶች ውስጥ አንዱ የሆነው የመሰደድና የመፈናቀል ችግር መኖሩን ገልጠው ቁጥራቸው የበዙ ዜጎችም ከቤት ንብረታቸው ተነጥለው ተባረዋል ብሏል። እነዚህ የተፈናቀሉ ዜጎችን በዳንሻ ከተማ እንዳስጠለሏቸው ገልጠው ድጋፍ እንዲደረግላቸውም ቁጥራቸውን ለይቶ በቀይ መስቀል እንዲረዱ ለማድረግ እንቅስቃሴ መጀመራቸውን አስታውቀዋል።
የአማራ ተወላጆች እንግዲህ የተፈናቀሎች አሉ። እነዚህ ሲፈናቀሉ እንቅስቃሴው የትግራይን ህዝብ ብቻ አይጎዳም፣ በህግ ወጥ መንገድ ተከታተለ ሌላውንም ቢሄርም ጭምር አብሮ ያፈናቅላል። ስለዚህ በነበረው አስቸጋሪ ሁኔታ በዚህ አካባቢ በስጋት ወደዚህ ተፈናቅለው ይገባሉ። ስለዚህኛውን ለቀይ መስቀል ምናምን ማስተዋወቅ ነው ከኛ የሚጠበቀውና እንዲታገዙና እንዲረዱ ማድረግ ነው። አሁንኛ የራሱ በጀት የለንም፣ በበጀት አይደለም እየተደገፍን የምንሰራው ያለኛው። አሁንኛ ትናንትም ለነጻነታችን የታገልን ስለሆን ዛሬም ለነጻነታችን ነው እየታገልን ያለን። ስለዚህ አሁን የግድ እርዳታ ድርጅቶች ደርሰው እንዲያግዟቸው እንዲረዷቸው እኛ ይሄን በሐሳብና ማስተዋወቅ ነው ከኛ የሚጠበቀው። እያሳወቅን ያለንበት ሁኔታ ግን አለ።
አቶ ጌቴ የተፈናቀሉ ዜጎችን መልሶ ማቋቋምና የፈራረሱ ተቋማትን መልሶ መገንባት ጊዜ የሚጠይቅ ተግባር ነው ብሏል። ተፈናቀሉን ያሉት ዜጎች ግን ከሞት አፋፍ ቢተርፉም በረሃብ የተቀጠሙ መሆናቸውን በመናገር ላይ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ዳንሻ።
የተገባደደ ባለውና ኮቪድ-19 በተጫነው የፈረንጆቹ 2020 ዓመተ ምህረትም ቢሆን የአየር ንብረት ለውጥ አላቆመም። የተባበሩት መንግስታት የአየር ንብረት ለውጥ ስምምነት በፓሪስ ከተፈረመ 5ኛ ዓመቱን ባስቆጠረበት በዚህ ዓመት ምን አይነት መሻሻሎች ታይተው ይሆን? በከባቢ አየር ላይ የደረሱ አደጋዎችስ ምን ይመስላሉ ሲል የአሜሪካ ድምጽ ስቲቭ ባራጎና ያጠናቀረውን ስመኝሽ የቆየ እንዲታቀርበዋለች።
እያገባደድ ነው ባለነው የፈረንጆቹ 2020 ዓመተ ምህረት ከካሊፎርኒያ እስከ ሳይቤሪያ ድረስ ታይቶ የማያውቅ የሰደድ እሳት ተመዝግቧል። የአትላንቲክ ውቅያኖስም ከዚህ በፊት ያልታየ የአውሎ ንፋስ መጠን አስተናግዷል። 2020 እስከ ዛሬ ድረስ ከተመዘገበው እጅግ የላቀ ሞቃታማው ዓመት ሆኖም ይመዘገባል። የምንኖርበት ፕላኔት ትኩሳቱ እየጨመረ ባለበት ሰዓት ዓለም ደግሞ በኮቪድ-19 ተሸነፈ። የኮሮና ቫይረስ ወረርሽኝ መንገዶችን ባዶ አደረጋቸው፣ አውሮፕላኖችንም ወደ ሰማይ እንዳይበሩ አገዳቸው። ይህ ክስተት ፕላኔቱን የሚያሞቀውን የካርበን ልቀት በ7% እንዲቀንስ አድርጎታል። የዓለም ኃይል ምንጭ ተቋም ዳይሬክተር የሆኑት ዳን ላሹፍ ግን ይህ ብዙም የሚያስደስት ጉዳይ አይደለም ይላሉ።
Clearly the emission reductions that we've seen in 2020 due to
በኮቪድ-19 ምክንያት በ2020 የታየው የካርበን ልቀት መቀነስ የአየር ብክለትን መቀነሻው ትክክለኛው መንገድ እንዳልሆነ ግልጽ ነው። ያ ምንም ጥያቄ የለውም። በዚያ ላይ ኢኮኖሚው እንደገና ማገገም ሲጀምር አብዛኛው ወዲያውኑ ወደ ነበረበት የሚመለስ ነው።
በዓለም ዙሪያ መሰረታዊ ለውጥ እጅጉን ያስፈልጋል። በኮሎምቢያ ዩኒቨርሲቲ የህግ አስተማሪ የሆኑት ማይክል ጀራርድ ግን አንዳንድ ሀገሮች በዚህ ዓመት እርምጃዎች መውሰዳቸውን ያስረዳሉ።
ባለፈው ዓመት በአየር ንብረት ፖሊሲ ዙሪያ ዋናው ክስተት የነበረው ምናልባት የቻይናው ፕሬዚደንት ሺ ጂንፒንግ ሀገራቸው በ2060 የካርበን ልቀቷን ዜሮ የማድረስ እቅዷን ማሳውቃቸው ነው። በአውሮፓ ያሉ በርካታ ሀገራትም በአየር ንብረት ዙሪያ ያላቸውን ፍላጎት ከፍ አድርገውታል። በአብዛኛው የዓለም ክፍልም ወደዚያ አቅጣጫ እየተጓዘ ነው።
ጀራርድ ዩናይትድ ስቴትስ በፕሬዝዳንት ዶናልድ ትራምፕ አመራር ስር የአካባቢ ጥበቃ ቁጥጥሮችን በማላላትና ጠጣር ነዳጅ ወይም ፎሲል ፊውል በብዛት እንዲመረት በማበረታታት በተቃራኒው አቅጣጫ መሄዷን ይናገራሉ። ነገር ግን በህዳር ወር ላይ የጆ ባይደን ማሸነፍ አዲስ አቅጣጫ ያመጣል ሲሉ ተስፋ ያደርጋሉ።
ተመራጩ ፕሬዝደንት ጆ ባይደን ፕሬዝደንት ትራምፕ ካደረጉት ሙሉ ለሙሉ ተቃራኒውን እንደሚያደርጉ ምንም ጥያቄ የለውም።
ባይደን የአየር ንብረት ለውጥን መዋጋት ቅድሚያ የሚሰጡት ጉዳይ ቢሆንም የካርበን ልቀት መጠንን በመቀነስ ረገድ የተከፋፈለው የአሜሪካ ምክር ቤት ብዙ ምርቀት ላስከዳቸው ይችላል። ነገር ግን በዚህ አመት የካሊፎርኒያ አስተዳዳሪ በ2035 በጋዝ የሚንቀሳቀስ መኪና ለሽያጭ መቅረብ እንዲያቆም ሲሉ ያስተላለፉት አይነት መመሪያዎችን በማውጣት አንዳንድ ክፍለ ግዛቶች ከዛም ርቀው ሊሄዱ ይችላሉ። ባንኮችና ባለሀብቶች በዚህ አመት በጠጣር ነዳጅ ላይ ቀስቀዝ ብለው ታይተዋል። ትላልቅ ባንኮችም በአርክቲክ ዘይትና ነዳጅ ማውጣት ፕሮጀክቶች ላይ ገንዘባቸውን እንደማያፈሱ ተናግረዋል። የአሜሪካ ፌደራል ገንዘብ ማከማቻ ቢሮም ለመጀመሪያ ጊዜ በአየር ንብረት ለውጥ ላይ እርምጃ እንዲወሰድ መጠየቃቸውን ሊሾፍ ይገልጻሉ።
የአየር ንብረት ለውጥ የአሜሪካን ኢኮኖሚ ትልቅ ስጋት ይጥላል የሚለው ሐሳብ ዋናው ጉዳይ ሆኖ ነበር። ነገር ግን 2020 ሐሳቡን እንዲገታ አድርጎታል።
በተባበሩት መንግስታት ድርጅት የአየር ንብረት ለውጥ ለመዋጋት የተፈረመው የፓሪስ ስምምነት በዚህ አመት 5 አመት ሞልቶታል። ነገር ግን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ እንዳሉት አደገኛ የሆነውን የዓለም ሙቀት ለመቀነስ የተቀመጠውን ግብ ከማሳካት ግን ዓለም ብዙ ርቀት ላይ ነው።
በፓሪስ የተወሰኑት ኃላፊነቶች እንዲሆን ከሚፈለገው እጅጉን ይራቁ ናቸው። ግን እነዚያም ኃላፊነቶች ቢሆኑ እየተፈጸሙ አይደሉም።
የዓለም ትኩሳት በ2020ም ጨምሯል። ሳይንቲስቶችም ይህን ትኩሳት ለማውረድ ግዝ ያለቀብን ነው ሲሉ ማስጠንቀቃቸውን ቀጥለዋል። በስቲቭ ባራጎና ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓ አቆጣጠር ታህሳስ 25 ቀን በክርስትና በጣም ተፈላጊ ከሆኑት ቅዱስ ቀናት አንዱ ነው ይላል ርዕሰ አንቀጹ ሐተታውን ሲጀምር። ከ2000 ዓመታት በፊት የኢየሱስ ክርስቶስ ልደት መታሰቢያ በክርስቲያኖች ዘንድ እንደ ሥጋ ለበሰ አምላክ አዳኝ የዓለም ብርሃን ተብሎ ይከበራል። ወላጆቹ ማርያምና ዮሴፍ ከድሆች መካከል ነበሩ። ትውፊት እንደሚናገረው ኢየሱስ የተወለደው ጥልቅ በሆነው በጨለማው የከብቶች በረት ውስጥ ነው። ርዕሰ አንቀጹ በመቀጠል ከጥንት ጊዜ ጀምሮ በሰሜናዊ ንፍቀ ክበብ ውስጥ የሚኖሩ ሰዎች የክረምቱን ወቅት ያከብሩ ነበር። ምክንያቱም ለረጅም ጊዜ የሚቆየው የጨለማ ጊዜ እየተገፈፈ ሲሄድ የሚመጣው ብርሃን ለተፈጥሮ እድሳት ይሰጣል። በዓለም ዙሪያ ያሉ ጥንታውያን ሰዎች የአመታቱን መፈራረቅ በመጠባበቅ ዳግመኛ የምትወጣውን ፀሐይ በደስታና በልዩ የአምልኮ ስርዓቶች በደስታ ይቀበሉት ነበር። አንዳንዶቹም እስከዚህ ዕለት ድረስ የኢየሱስ ክርስቶስ የልደትን በዓል በብርሃን ይመስሉታል። ይህ የጥንታውያን ትውስታ በተለያዩ የዓለም ዙሪያ በሚገኙ ማህበረሰቦች ዘንድ በክረምቱ አጋማሽ ወቅት ተያይዞ ይከበራል ይላል ርዕሰ አንቀጹ። በዚህ የታህሳስ 25 ቀን አካባቢ ቻይናውያንና በርካታ የምስራቅ እስያ ህዝቦች ዱንጌንን ያከብራሉ። ይህም ቤተሰቦች አንድ ላይ የሚሰባሰቡበትና ያለፈውን ዓመት የሚያስታውሱበት እንዲሁም የክረምቱን መምጣትና የብርሃን መመለሻን አስበው የሚያከብሩበት ነው። ጥንታዊ ያልዳ ክብረ በዓልም እንዲሁ ኢራን ውስጥ በክረምት ወቅት የሚከበር ሲሆን ጃፓኖች ደግሞ አዲሱን ዓመት በጥሩ ጤንነትና መልካም እድል ለመጀመር የሚመኙበት ባህላዊ ቶጂን ያከብራሉ። ክብረ በዓላቱ የተለያዩ ናቸው፣ ግን በየትኛውም ቦታ የደስታና ብሩህ ተስፋ መንፈስ ያሸንፋል። ለክርስቲያኖች ለዘመናት የሚያስተጋባው በቅዱስ መልአክ የተበሰረው የመጀመሪያ የገና ምሽት ስለ ልደትና ስለ ተስፋው እንዲሁም በምድር ላይ ሰላም ለሰው በጎ ፈቃድ የሚያወሱ መሆናቸው ነው። እያንዳንዱና የየዓመቱ የልደት በዓል ትክክለኛው የገና በዓልን መንፈስ የምንረዳበት እንጂ ምን እንዳለን የምናይበት አይደለም። በማንነታችን እያንዳንዳችን የእግዚአብሔር ልጆች ነን። በዚህ ወቅት ያለው ትልቁ ደስታችን ይህ ነው። እያንዳንዱን የገና በዓል የደስታ የሚያደርገውም ይህ ነው። ፕሬዚደንት ትራምፕም ክሪስማስን ሜሪ የሚያሰኘው ይህ ነው ብለዋል። ፕሬዚደንቱ በመጨረሻም እንዲህ ብለዋል፣ አገራችን እያንዳንዱ ልጅ በፍቅር የተሞላ ቤት፣ በተስፋ የበለጸገ ማህበረሰብና በእምነት የተባረከ ሕዝብ የሚያውቅበት ስፍራ እንድትሆን እንጸልያለን።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይልሳት በአማርኛ ቋንቋ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከለቱ ዋና አዘጋጅ ለሙና አባተ እንዲሁም ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ተናደሩ። Thank you.